የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ይቅርታ፣ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ የካቲት 9 2008 ዓ.ም ፕሮግራማችን ተጀምሯል።
ፕሮፖዛሎቹ ታይቷል። በሁለቱም ሀገሮች ውይይቶች ተጀምሮበታል፣ ግን እዛ አልተጠናቀቀም።
ያደመጣችሁት ስለ ታላቁ ህዳሴ ግድብ ጥናት የኢትዮጵያ የውሃ መስኖ ኤሌክትሪክ ኃይል ሚኒስትር ሞቱማ መቃሳ የተናገሩትን ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ከዓለም ዜናውና ከወቅታዊ የኦሮሚያ አካባቢ ቀጣይ እንቅስቃሴ የዛሬ ዘገባ ሌላ መደበኛ ዝግጅቶቻችን ኢትዮጵያውያን በአሜሪካና ዲሞክራሲ በተግባር ይሆናሉ በሁለተኛው አጋማሽ የሚቀርቡት።
ጤና ይስጥልን አድማጮቻችሁ፣ እንደምናምሽታችኋል። አስተናጋጆቻችሁን ያዳኝ ፍሳዬና
አዲሱ አበበንን ፕሮግራማችን ንጉሡ ታምሬ ይመራል። አሁን ዜና እንሆ።
የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በእስር የሚገኙት ሶስት ተቃዋሚ ፓርቲዎች አመራር አባላት አያያዝ ጉዳይ ብይን ለመስጠትና አቃቢ ሕግ ከብሔራዊ ደህንነት ባመጣው ማስረጃ ላይ የመልስ ሰጪዎችን አስተያየት ለመቀበል ዛሬ ቀጠሮ ሰጥቷል። ዘጋቢያችን መለስካቸው አመሀ ችሎቱን ተከታትሎ የላከው ዘገባ ቀጥሎ ይቀርባል።
በአሁኑ ወቅት በእስር የሚገኙት የቀድሞው የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሺ፣ የአረናው የአመራር አባል አቶ አብርሃ ደስታ እንዲሁም የሰማያዊ ፓርቲ የአመራር አባል አቶ የሸዋስ አሰፋ ቀደም ሲል በጠቅላይ ፍርድ ቤት ሰበር ሰሚ ችሎት በማረሚያ ቤቱ አስተዳደር ይደርስብናል ሲሉ ባስመዘገቡት የአስተዳደር በደል ብይን ለመስጠት ለየካቲት 18 ቀን 2008 ዓ.ም ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። በሌላ በኩል ደግሞ አቃቢ ሕግ ይኸው ችሎት በሰጠው ትእዛዝ መሠረት በመልስ ሰጪዎች በእነ አቶ ሀብታሙ አያሌው ላይ የቀረበውን ክስ የሚያስረዳ ማስረጃ ከብሔራዊ ደህንነት ያገኘ መሆኑን ገልጾ ለፍርድ ቤቱ ቢሰጥም በቂ ቅጂ አልደረሰኝም በማለቱ ለዛሬ ቅጂዎቹን ለተከሳሾች በሙሉ እንዲያቀርብ ታዞ ነበረ። አቃቤ ሕግ በዛሬው ችሎት ማስረጃዎቹን ለእያንዳንዱ ተከሳሽ ሰጥቷል። ከዚህ ክንውን በኋላ ፍርድ ቤቱ መልስ ሰጪዎች አቶ ሀብታሙ አያሌው የቀድሞው የአንድነት ፓርቲ አመራር አባል፣ አቶ ዳንኤል ሽበሺ የቀድሞው የአንድነት ፓርቲ አመራር አባል፣ አቶ የሸዋስ አሰፋ የሰማያዊ ፓርቲ አመራር አባል፣ አቶ አብርሃ ደስታ የአረና ፓርቲ አመራር አባልና አቶ አብርሃም ሰለሞን በቀረቡባቸው ማስረጃዎች ላይ አስተያየታቸውን እንዲያቀርቡ ለየካቲት 18 ቀን 2008 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቃቤ ሕግ በመልስ ሰጪዎች ላይ ከዓመት በፊት የሽብር ወንጀል ክስ መስርቶባቸው የነበረ ቢሆንም የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት ከሰባት ወራት በፊት በሰጠው ብይን አምስቱንም የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኡጋንዳ ጠቅላይ ሚኒስትር ሩሃካና ሩጉንዳ ነገ በአገሪቱ የሚካሄደው ፕሬዚዳንታዊና ምክር ቤታዊ ምርጫ ሰላማዊ እንደሚሆን ለሕዝቡ ማረጋገጫ ሰጡ። ለመምረጥ የተመዘገቡት ኡጋንዳውያን በሙሉ ድምፅ ለመስጠት እንዲወጡ ጥሪም አድርገዋል። ጠቅላይ ሚኒስትሩ ጥሪውን ያቀረቡት በነገው ምርጫ ብጥብጥ ሊኖር ይችላል የሚለውን ስጋት መሰረት በማድረግ ነው። የሚያሰጋ ነገር የለም ሲሉም ሕዝቡን አረጋግተዋል። እኔ በበኩሌና መንግስት ሁሌም ለመምረጥ የተመዘገቡ ዜጎች በብዛት ወጥቶ የፈለጓቸውን ተወዳዳሪዎችና ፓርቲዎች እንዲመርጡ እናበረታታለን ብለዋል ጠቅላይ ሚኒስትሩ። የኡጋንዳ ፖሊሶች ትናንት ዋናው ተቃዋሚ ተወዳዳሪ የዲሞክራሲያዊ ለውጥ መድረክ የተባለው ፓርቲ መሪ ኪዛ ቢሲጂና ደጋፊዎቻቸው የመጨረሻ የምርጫ ዘመቻ ለማድረግ ሲሞክሩ በአንዳንድ የካምፓላ ክፍሎች ተደራሽነት እንዳያገኙ አግደዋቸዋል። ጠቅላይ ሚኒስትር ሩጋንዳ ታዲያ ድርጊቱ ያሳዝናል ካሉ በኋላ ቢሲጄና ደጋፊዎቻቸውም ቢሆኑ በካምፓላ የቢዝነስ ወረዳ ዘመቻ ማካሄድ አልነበረባቸውም ሲሉ አስገንዝበዋል።
የኮንጎ ዲሞክራሲያዊ ሪፑብሊክ ፕሬዚደንት ጆዜፍ ካቢላ በመጪው ታህሳስ ወር የፕሬዚዳንትነት ጊዜያቸው ሲያበቃ በስልጣን እንዳይቆዩ ጫና ለማድረግ በመካሄድ ላይ ያለው ከቤት ያለመውጣት አድማ ሰፊ ተሳትፎ አግኝቷል ሲሉ ተቃዋሚዎችና የህዝባዊ ማህበራት ቡድኖች ገልጸዋል። አድማው በዋና ከተማይቱ የንግድና ሌሎች ስራዎችን ያቆመ ቢሆንም ካቢላ በስልጣን ለመቆየት በሚያደርጉት ጥረት ላይ ብዙም ተጽዕኖ ላይኖረው ይችላል ይላሉ ተቃዋሚ መሪዎች። በመዲናይቱ የትራፊክ ዝውውር በጣም ቀንሶ እንደዋለ የሀገሪቱ የሥራ ኃይል የሚተማመንባቸው የጋራ ታክሲዎች በብዛት እንዳልታዩ፣ ዋናው ገበያም በአብዛኛው ባዶ እንደነበርና በንግድ ወረዳው አካባቢ አብዛኞቹ መደብሮች ተዘግተው እንደዋሉ የአይን ምስክሮች ተናግረዋል። ጆዜፍ ካቢላ ስልጣን የያዙት አባታቸው ሎረን ካቢላ እንደ አውሮፓ አቆጣጠር በ2001 ዓ.ም በሰው እጅ ከተገደሉ በኋላ ሲሆን እንደ አውሮፓ አቆጣጠር በ2006 እና በ2011 ዓ.ም በተደረጉት ምርጫዎች አሸንፈዋል። ተቃዋሚዎች የተጭበረበሩ ምርጫዎች ነበሩ ይላሉ። በሀገሪቱ ህገ መንግስት መሰረት ለሶስተኛ ጊዜ ሊወዳደሩ አይችሉም። ካቢላ እስካሁን ባለው ጊዜ በምርጫ እንደሚወዳደሩ አልተናገሩም። የተቃዋሚ ፓርቲ መሪ ማርቲን ፋይሉ ግን ለሶስተኛ ጊዜ ለመወዳደር የሚያስችሏቸውን እርምጃዎች እየወሰዱ ነው ይላሉ።
ምግብና መድኃኒት የጫኑ ካሚዮኖች ሶሪያ ውስጥ በመንግስትና በተቃዋሚ ኃይሎች ተከበው ወደነበሩ ቦታዎች ለመግባት ዛሬ ይነሳሉ ተብሎ ይጠበቃል። በብዙ ሺዎች የሚቆጠሩ ሰዎች ረድኤት ተደራሽነት እንዳያገኙ በመንግስትና በተቃዋሚ ኃይሎች ከበባ ታግደው ቆይተዋል። የረድኤት አቅርቦት የሚገባው በሶሪያና በተባበሩት መንግስታት ድርጅት መካከል በተደረገ ስምምነት መሰረት ነው። የእርዳታው አቅርቦት ወደ 7 የአገሪቱ አካባቢዎች ይገባል። የተባበሩት መንግስታት ድርጅት ልዩ የሶሪያ ልዑክ ስታፋን ዲ ሚስቱራ ትናንት ደማስቆ ውስጥ ስብሰባዎች ካደረጉ በኋላ እርዳታ የማቀበሉ ተግባር የሶሪያ መንግስት የተባበሩት መንግስታት ድርጅት ለህዝቡ እርዳታ እንዲያቀርብና ከህዝቡም ጋር እንዲገናኝ የማድረግ ፍላጎቱ ምን ያህል እንደሆነ ይፈትነዋል ብለዋል። የሶሪያ ውጭ ጉዳይ ሚኒስቴር በበኩሉ አገሪቱ ለህዝቧ የሚያስፈልገውን ነገር ለመፈጸም ግዴታዋ የማንም አስተዋሽነት አያስፈልጋትም ሲል ለተባበሩት መንግስታት ድርጅት ልዑክ ዛሬ ምላሽ ሰጥቷል።
የቱርክ ባለስልጣኖች አዛዝ በተባለችው ከቱርክ ጋር በምትዋሰነው የሰሪያ ከተማ 10 ኪሎ ሜትር የሚሆን ቀጠናን ለመከላከል የጥምረት ኃይሎች ድጋፍ ለማግኘት ይፈልጋሉ። በ10 ሺዎች የሚቆጠሩ ተፈናቃዮች በአካባቢው ተጠለዋል። ቱርክ ወደ ግዛቷ እንዳይገቡ ለመከላከል ስትል ነው እዛው እንዳሉ ለመጠበቅ የፈለገችው። ይሁንና ዩናይትድ ስቴትስን ከመሳሰሉት የጥምረት ኃይሎች ብዙም ድጋፍ እንዳላገኘች ተዘግቧል። ቱርክ ሶሪያ ውስጥ በሰሜን አሌፖ ከተማ ከሚካሄደው ከባድ ውጊያ ለሚሸሹ ሲቪሎች በሯን እንድትከፍት ከምዕራብ ሀገሮች መንግስታትና ከረድኤት ድርጅቶች ተጽዕኖ እየተደረገባት ነው።
ቻይና በደቡብ ቻይና ባህር ይገባኛል የምትላቸው ደሴቶች አንዱ ላይ የተራቀቀ ተምዘግዛጊ ሚሳይል መሳሪያ ተክላለች። ይህ እርምጃ በቻይናና በጎረቤቶቹ ሀገሮች መካከል ያለውን ውጥረት ያባብሳል ተብሎ ይታመናል። የታይዋን መከላከያ ሚኒስቴር የሚሳይል ባትሪዎቹ የፓርሰል ደሴት ሰንሰለት አካል በሆነው ወደ ደሴት ላይ ውዲ ደሴት ላይ ተተክለዋል ሲል ዛሬ ገልጧል። ፎክስ ኒውስ የተባለው የዩናይትድ ስቴትስ ቴሌቪዥን ጣቢያ ባለፈው እሁድ ያሳየው ምስል የ8 ተምዘግዛጊ ሚሳይል አምጣቂዎች 2 ባትሪዎችን ራዳርን ያሳያል። የቻይና ውጭ ጉዳይ ሚኒስቴር ዋንግ ዪ በበኩላቸው የሚሳይል ተከላ ወሬ የምዕራቡ ዓለም ሚዲያ ፈጠራ እንጂ ቻይና በደቡብ ቻይና ባህር ላይ ያላት እንቅስቃሴ እውነትነቱን አንጸባርቅም ብለዋል።
በመጨረሻም የቻይና ፖሊሲ አውጪዎች ከሀገሪቱ ከፍተኛ ብዛት ያለው ካፒታል ወይም ወረት ወደ ውጭ መውጣትን፣ የገንዘብ ዋጋ ማሽቆልቆልንና የሀገሪቱ ኢኮኖሚ ጉዳይን በሚመለከት በሰፊው የሚንጸባረቀውን ስጋት ለማርገብ ታይቶ የማይታወቅ አይነት ዘመቻ ጀምረዋል። ቻይና G20 የሚል ስያሜ የተሰጣቸው ሀገሮች መሪዎች ጉባኤን ለማስተናገድ በምትዘጋጅበትና ለመጀመሪያ ጊዜ ቡድኑ መሪ ሆና በምታገለግልበት ወቅት ስለ ኢኮኖሚዋ ግልጽነት እንዲኖር የሚደረግ ጥረት መሆኑን ተንታኞች ገልጸዋል። ይህም በቻይና የማይዘወተር ጥረት እንደሆነ ተንታኞች ጠቁመዋል። የቻይና ህዝባዊ ባንክ ገዢ ሹዋሹዋንና 3 ሌሎች ከፍተኛ የኢኮኖሚ ባለሥልጣኖች ስለ ሀገሪቱ ኢኮኖሚ ሁኔታ፣ ወደ ውጭ ስለሚወጣ ወረትና ስለ ሀገሪቱ ገንዘብ ጉዳይ ላለፉት 3 ቀናት ያህል ሰፊ መግለጫ ሰጥተዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
የተከበራቸው አድማጮች ፕሮግራማችን በ19 በ25 እና በ31 ሜትር ባንድ ከዋሽንግተን ዲሲ በቀጥታ እየተላለፈ ነው። የዓለም ዜናውን አደመጥን። በነገራችን ላይ በወቅታዊ የኦሮሚያ አካባቢ እንቅስቃሴ ዘገባ አለን። ከዕለቱ አብይ ርዕስ ይቀጥላል ማለት ነው። መጀመሪያ ግን የዕለቱ አብይ ርዕስ በታላቁ የህዳሴ ግድብ ላይ የሚካሄደው ተጽዕኖ ጥናት ከሁለት ወራት ባነሰ ጊዜ ሊጀመር እንደሚችል የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ሞቱማ መቃሳ አስታውቀዋል። ጥናቱን እንዲያካሄዱ የተመረጡት ሁለት የፈረንሳይ ኩባንያዎች የቀረበው የሥራ መዘርዝርና የሚፈረመው ውል በሶስቱ አገሮች የቴክኒክ ኮሚቴዎች እየታየ መሆኑንም ነው ሚኒስትሩ የጠቀሱት። ሚኒስትሩ አቶ ሞቱማ መቃሳን አዲስ አበባ ላይ ያነጋገራቸው ዘጋቢያችን እስክንድር ፍሬው ተከታዩን ልኮልናል።
74 ቢሊዮን ኪዩቢክ ሊትር ወይም የጣና ሐይቅን 2% የሚሆን ውሃ እንደሚይዝ የሚጠበቀው የህዳሴ ግድብ ግንባታ እንደቀጠለ ነው። በኢትዮጵያ በግብጽና በሱዳን መካከል የሚካሄደው የሶስትዮሽ ውይይትም አልተቋረጠም። የውሃ መስኖና ኤሌክትሪሲቲ ሚኒስትር አቶ ሞቱማ መቃሳ እንዳሉትም ሶስቱ ሀገራት በግድቡ ላይ የሚካሄደው የተጽዕኖ ጥናት የሚጀመርበትን ውል ለመፈራረም ተቃርበዋል። የሚካሄደው ጥናት ሁለት ሲሆን የመጀመሪያው የግድቡን አሞላልና የረጅም ጊዜ አስተዳደር ይመለከታል። የድርቅና የዝናብ ሁኔታዎችን በመተንበይ ጭምርም አሞላሉንና የውሃ ፍሰቱን ይዳሰሳል። ሁለተኛው ደግሞ ሊኖሩ የሚችሉ አካባቢያዊና የማህበራዊ ኢኮኖሚ ተጽዕኖዎችን ይቃኛል። ጥናቱን እንዲያካሂዱ የተመረጡት ቢአርኤልና አርቴሊያ የተባሉት ኩባንያዎች የተከለሰ የቴክኒክ የሥራ መዘርዝር ማቅረባቸውን አቶ ሞቱም አስታውሰዋል። ይህ የሥራ መዘርዝርና የሚፈረመው የውል ሰነድ በሶስቱ ሀገራት የቴክኒክ ኮሚቴዎች እየታየ መሆኑንም ለቪኦኤ አብራርተዋል።
አሁን ያለንበት ሁኔታ ፕሮፖዛሎቹ ታይቷል፣ በሁለቱም ሀገሮች ውይይቶች ተጀምሮበታል፣ ግን እዛ አልተጠናቀቀም። አሁን እያየን ያለነው እዛ ጋር ያየናቸው ነጥቦች አሉ፣ አገሮች ደግሞ ተመልሶ የሚያዩበት አለ። እዚህ ጋር የሶስትዮሽ ቴክኒካል ኮሚቴ አለ፣ ቲኤንሲ የሚባሉ ከሶስቱ ሀገራት የተውጣጡ እነኚህ ሰዎች አሁን ፕሮፖዛሉንና ኮንትራክት ዶክመንቱን እያዩት ነው። አሁን ተስፋ የሚያደርገው በሚቀጥሉት በዚህ ወር በፈረንጆች በዚህ ወር መጨረሻ ላይ ይህን ኮንትራክት እዚህ አዲስ አበባ ላይ እንፈርማለን ብለን የምንጠብቀው።
ስለዚህ ጥናቱ መቼ ይጀምራል ማለት ነው? ተስፋ የምታደርጉት መቼ ይጀምራል ብላችሁ?
ጥናቱ አሁን እንግዲህ ከተፈራረምን በኮንትራክቱ መሰረት ነው። አሁን ፌብሩዋሪ መጨረሻ ላይ ይሄ ኮንትራክት ከተፈረመ ከዛ በኋላ በኮንትራክቱ መልክ ያለው ዊዝን 15 ዴይስ ሊሆን ይችላል፣ ዊዝን 1 መንዝ ታይም ስራው ይጀምራል፣ ጥናቱ ይጀምራል ማለት ነው።
እናም ጥናቱ ከሁለት ወራት ባነሰ ጊዜ ሊጀመር እንደሚችል ነው ሚኒስትሩ የጠቆሙት። ጥናቱ እንዲጀመር የሚጠበቀው የግድቡ ግንባታ 50% መድረሱ እየተገለጸ ባለበት ወቅት ነው። 11 ወራት በሚፈጀው በዚህ የጥናት ጊዜም ግንባታው እንደሚቀጥል አቶ ሞቱ ማረጋግጠዋል።
ጥናቱ 11 ወር ውስጥ ይለቅ ከዛ ወዲህ ይለቅ ቆየኛ የግንባታ ስራ በታቀደው መሰረት ይቀጥላል ማለት ነው። እሱን የሚነካ ጉዳይ አይደለም፣ ስለዚያ ጉዳይም አይደለም። ይሄ ጥናቱን ይቀጥላል። ጥናቱም ያው ስለ ግንባታው የሚያወራው ነገር የለውም፣ በኋላ ላይ ነው የሚታየው።
ስንት በመቶ ደርሷል ማለት ይቻላል? አሁን ለምሳሌ ግድብ ግንባታ
50% አካባቢ ነው ያለው።
የጥናቱ ውጤት በራሱ የሶስቱ ሀገራት የጋራ ስምምነት እንደሚያስፈልገውም ነው ሚኒስትሩ ያመለከቱት።
እሱ ያው ተስማማንበት ነጥቦች አሉ እዛ ላይ እንዴት ነው የሚታየው። ጥናቱ ከመጣ በኋላ እንግዲህ የሶስቱንም አገሮች ስምምነት ይጠይቃል እንጂ ጥናቱ ስለተጠና ብቻ የግድ ይተገበራል ማለት አይደለም። የራሱ የእያንዳንዱ ሀገራት ፓርቲሲፔሽን አለ፣ ተሳትፎ አለ። ከጥናቱ ጀምሮ ይሄ ቢሆን ማንን ይጎዳል፣ ይሄ ቢሆን እንዴት ይሆናል የሚሉ ነገሮች ስምምነት ላይ ይደረሳል። እሱ ላይ ነው የሚታየው እንጂ አሁን ጥናቱ ገዢ ነው፣ ጥናቱ እንደዚህ ነው የምንላቸው ነገሮች አሁን ኤርሊ ነው።
የታላቁ የኢትዮጵያ ህዳሴ ግድብ ኃይል ማመንጨት የሚጀምረው ግንባታው ሙሉ በሙሉ ሳይጠናቀቅ በፊት ነው። ሁለት ሞተሮች ግድቡ ሳይሞላ በፊትም 750 ሜጋዋት ኃይል ሊያመነጩ እንደሚችሉ ነው በኢትዮጵያ ባለስልጣናት የተገለጸው። የአማካሪ ድርጅቶቹ ጥናት ባይጠናቀቅም ታዲያ የውሃ ሙሊቱ እንደማይቋረጥ ባለስልጣናቱ በተለያዩ አጋጣሚዎች ግልጽ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
መጪዎቹ 5 ዓመታት በኢትዮጵያ የምግብ ፍላጎት የሚሟላበት ብቻ ሳይሆን ጥራት ባላቸው የግብርና ምርቶች ዓለምን የምታስደንቅበት ዓመታት እንደሚሆን አንድ በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ከፍተኛ ባለሥልጣን ገለጹ። ባለፉት ጥቂት ዓመታት በመቶዎቹ የሚቆጠሩ ኢትዮጵያውያን የግብርና ምርት መሪ ነጋዴዎች በ20ኛው ዓለም አቀፍ የንግድ አውደ ርዕይ በአራት አህጉራት የኢትዮጵያና የግብርና ምርቶች ማስተዋወቃቸውን የኢትዮጵያን የግብርና ምርቶች ማስተዋወቃቸውን ባለሥልጣኑ ተናግረዋል። መለስካቸው አመሃ ዝርዝር ዘገባውን ይዟል።
ትራንት ዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ላለፉት 5 አመታት በኢትዮጵያ የግብርና ምርቶች የገበያ ልማት እንቅስቃሴዎቹ ያገኛቸውን ስኬቶች አስቦውሏል። ድርጅቱ በዚህ ስነ ስርዓት ይፋ ባደረገው መግለጫ እንዳመለከተው ላለፉት 5 አመታት ያህል ባደረገው የተለያዩ እንቅስቃሴዎችና ባከናወናቸው ተግባራት ከአንድ ሚሊዮን በላይ ለሚሆኑ አርሶ አደሮች የተለያዩ አገልግሎቶችን ሰጥቷል። በግብርና ምርት ንግድ ላይ በሙሉ የሥራ ጊዜ ለተሰማሩ 6000 ሰዎችም የሥራ ዕድል ፈጥሯል። በልማት ተራድኦው የግብርና ምርት ንግድ ገበያ ልማት መርሃ ግብር አግሪ ቢዝነስ ማርኬት ዴቨሎፕመንት ፕሮግራም ኃላፊ ቫኔሳ አደምስ እንዳሉት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ዩኤስኤድ ከ50 ሚሊዮን ዶላር በላይ ለመርሃ ግብሩ አውጥቷል። ዛሬ የዚህን መርሃ ግብር ስኬት እያከበርን ይሆናል። ይህ ግን የመጨረሻው አይደለም ያሉት ደግሞ በኢትዮጵያ የዓለም አቀፉ ተራድኦ ዳይሬክተር ዴኒስ ዌለር ናቸው።
የመጀመሪያው የሆነውን የዚህን መርሃ ግብር ፍጻሜ እያከበርን ቢሆንም የመጨረሻው ግን አይደለም፣ መጀመሪያው መሆኑ ነው። እንደማምነው በሚቀጥሉት 5 ዓመታት ውስጥ ረጅም መንገድ ይጠብቀናል። በእርግጥ የሚቀጥሉት 5 ዓመታት ኢትዮጵያ የራሷን የምግብ ፍላጎት ሙሉ በሙሉ እያሟላች ቀሪውን ዓለም ደግሞ ከፍተኛ ጥራት ባላቸው ምርቶቿ ታስደምማለች ብዬ አምናለሁ።
ዩኤስኤድ በዚህ መርሃ ግብሩ አማካይነት በትግራይ፣ በአማራ፣ በኦሮሚያና በደቡብ ብሔር ብሔረሰቦችና ሕዝቦች ክልሎች ለሚገኙ አርሶ አደሮች በ260,000 ሄክታር ይዞታቸው ላይ የግብርና አሰራራቸውን እንዲያሻሽሉ ማገዙንም የተሰራጨው የጽሑፍ መግለጫ ያስረዳል። የድህረ ምርት ብክነትን ለመቀነስ የልማት ተራድኦ ድርጅቱ በሰጠው የ189 ሚሊዮን ዶላር ድጋፍ አምራቾቹ ምርታቸውን ከደጃፋቸው ለመሸጥ ችለዋል። በዚህም የቡና፣ የሰሊጥ፣ የበቆሎ፣ የሽምብራ፣ የስንዴና የማር አምራቾች ገበሬዎች መጠቀማቸውን መግለጫው ይዘረዝራል። በበዓሉ ሥነ ሥርዓት ላይ የተገኙት የኢትዮጵያ የእርሻና የተፈጥሮ ሀብት ሚኒስትር ዴኤታ አቶ ወንድይራድ ማንደፍሮ ይህ ተመክሮ በሰፊው የሚቀጥል ብቻ ሳይሆን የተመረጠ አሰራር መለኪያ እንደሚሆንም አረጋግጠዋል።
የቀሰምናቸው ቁም ነገሮች፣ የተገኙት ጥቅሞችና ስኬቶች የሚቀጥሉ ብቻ ሳይሆኑ ወደ ሁለተኛው የግብርና እድገት መርሃ ግብርና የእድገትና ለውጥ ዘመን እየተሸጋገርን ስንሄድ እየሰፉ እየበለጸጉ የሚሄዱ ናቸው። ቁርጠኝነት እንዳለ አሳይተናል። የፈሰሰው መዋለ ንዋይ ሁሉ ተጠብቆ እንደሚቆይና ለወደፊት የግብርና ዘርፍ የገጠር ልማታችንንና መዋለ ንዋይ ፍሰቱንም መለኪያ እንደሚሆን ላረጋግጥላችሁ እወዳለሁ።
ዩኤስኤድ በኢትዮጵያ አሉኝ ካላቸው አገሮቹ ጋር ትናንት ያከበረው የግብርና ምርት ንግድ ገበያ ልማት መርሃ ግብር ስኬት ዋና ዓላማውም ለአርሶ አደሩና ከእርሱ ጋር ለተያያዙ ተቋማት ስኬቶቹን ለማስተላለፍ እንደሆነም ታውቋል። በዚህም ዋናው ጉዳይ የስኬቶቹ መቀጠልና መስፋት እንደሆነም ተገልጿል። የስኬቱ ቀጣይነት ምንም እንደማያጠራጥራቸው የተናገሩት በኢትዮጵያ ዓለም አቀፉ የልማት ተራድኦ መርሃ ግብር ኃላፊ ቫኔታ አደምስ ናቸው።
I think what are the key ingredients to sustainability? The first ingredient is partnership. And the more partners we have, the more sustainable actually the efforts are.
ለቀጣይነት ወይም ለዘናቂነት ቁልፍ ከሆኑት ነገሮች መካከል መተጋገዝ ወይንም መተባበር የመጀመሪያው ይመስለኛል። ብዙ አጋዦች ያሉንን ያህል ጥረታችን በዚያው ልክ ዘላቂ ይሆናል። በንግድ ሚኒስቴር፣ በግብርና ሚኒስቴር፣ በኢንዱስትሪ ሚኒስቴር ጋር ከግሉ ዘርፍ ባለ ሀብቶች፣ ከብዙ የንግድ ድርጅቶችና የህብረተሰብ ማህበራት ጋር የመተጋገዝ ግዳጅነቶች ፈጥረናል። ስለዚህም የቀጣይነቱ ዘላቂነት የሚመጣው በንግድ ላይ በመጀመሪያና በመስራትህ በአንዳንድ መዋለ ንዋይ ማፍሰስ በንግድ ላይ በማድረግ ነው።
የኢትዮጵያ ግብርና ለውጥ ኤጀንሲ ዲሬክተር አቶ ካሊድ ቦምባ እንደሚሉት ደግሞ ይህ መርሃ ግብር የሚያመለክተው ኢትዮጵያ ትናንሽ ባለ ይዞታ አርሶ አደሮቿን የወደፊት አኗኗራቸውንና አሰራራቸውን ልታስይዘው የፈለገችውን አቅጣጫ ነው።
So in many ways, HPM has been a learning platform for the government and many partners about what will come in the next few years.
በብዙ የግብርና እድገት መርሃ ግብሩ ለመንግስትና ለአጋሮች በሚቀጥሉት 5 አመታት ውስጥ ምን እንደሚመጣ የሚማሩበት መድረክ ነበር። ተስፋ እንደሚደረገውም በግብርና ምርት ንግድ የገበያ ልማት መርሃ ግብርም ከዚህ ከሚቀጥለው የግብርና እድገት መርሃ ግብር ባሻገር ብዙ የተሻሉ ነገሮችን እንሰራለን። ስለሆነም ይህ ኢትዮጵያ ባለተናንሽ ይዞታ አርሶ አደሮችን ከእጅ ወደ አፍ ከሆነ ግብርና ወደ ንግድና ገበያ ተኮር ግብርና አቅጣጫ ለማሽጋገር ካላት ፍላጎት አኳያ ትልቅ እርምጃ ነው።
በዕለቱ የተሰራጨው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ የጽሑፍ መግለጫ እንዳለው በመቶዎቹ ለሚቆጠሩ ኢትዮጵያውያን የግብርና ምርት መሪ ነጋዴዎች ባደረገው ድጋፍ በ20 ዓለም አቀፍ የንግድ አውደሪዎች በ4 አህጉሮች ምርቶቻቸውን አዘጋጅተው አቅርበዋል። በዚህም የኢትዮጵያን ምርቶች በዓለም ካርታ ላይ አስመዝግበዋል ብሏል። ዓለም አቀፉ ተራድኦ በዚሁ መርሃ ግብሩ አማካይነት ለኢትዮጵያ መንግሥት የግብርና እድገት መርሃ ግብር አስተዋጽኦ ያደርጋል። የግብርና ምርት ንግድ የገበያ ልማት መርሃ ግብር በኢትዮጵያ Feed the Future የተሰኘው የፕሬዚዳንት ባራክ ኦባማ ውጥን መለያ እንቅስቃሴ እንደሆነም መግለጫው ያስረዳል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አርማጮች በርካታ ዘገባዎች አሉን። በመቀነባበር ላይ ያሉ ታንዛኒያ ውስጥ ለምሳሌ ፍርድ ቤት ህገወጥ ናቸው ያላቸው 83 ኢትዮጵያውያንን በ3 አመት ስራት ወይም በ10,000 ኢትዮጵያ ብር ቀጥቷል። እንዲሁም ደግሞ ኦሮሚያ አካባቢ እንቅስቃሴው ቀጥሎ በተለይ ምስራቅ አረርጌ ጉራዋ ህይወት ጠፍቷል። እነዚህ ሁሉ እየተቀነባበሩ ናቸው። አሁን እጃችን ላይ ወዳለው ዘገባ እንሄድ። በአሁኑ ወቅት የዚካ ወረርሽኝን ለመከላከል የተሻለው አማራጭ ራስን ከቫይረሱ አስተላላፊዋ ትንኝ ከመነደፍ መከላከል ነው ሲል WHO ማለት የዓለም ጤና ድርጅት አስታውቋል። ለዚህም ዋናው ምክንያቱ የበሽታውን መከላከያ ክትባት መስራት ጊዜ የሚጠብቅ በመሆኑ ነው። ከዩናይትድ ስቴትስና እንዲሁም ከብራዚል እንዲሁም ሌሎች ለቫይረሱ ከተጋለጡ አገሮች የተውጣጡ የጤና ባለሙያዎች በተባበሩት መንግስታት ድርጅት የምጣኔ ሀብት ኮሚሽንና የማህበራዊ ጉዳዮች ምክር ቤት በትናንትናው ዕለት እንዳስታወቁት ዓለም አቀፍ ጥረት በበሽታው ስርጭት ቁጥጥርና ጥናት ላይ አትኩሯል። ዚላቲካ ሆክ ያጠናቀረችው ዘገባ አለ፣ አሮላ ከበደ ያቀርባል።
የዚካ ቫይረስ አዲስ አይደለም ያሉት የጤና ባለስልጣናት እንደ አውሮፓውያን የዘመን አቆጣጠር በ1947 ዓ.ም የዛሬ 69 ዓመት ግድም ለመጀመሪያ ጊዜ ኡጋንዳ ውስጥ መገኘቱንና እንደ አውሮፓውያኑ የዘመን አቆጣጠር እስከ 1960ዎቹ መጀመሪያም ድረስ ከ13 ዓመታት በላይ ለሚሆን ጊዜ የሰው ልጆችን ያለማጥቃቱን ያስታውሳሉ። በሽታው የሚያሳያቸው ምልክቶች በአመዛኙ በትንኝ አማካኝነት ከሰው ወደ ሰው ከሚተላለፉ 2 ትኩሳት አምጪ በሽታዎች በልማድ ንዳድ፣ በሕክምናው ቋንቋ ደግሞ የደንጌ ትኩሳት በመባል ከሚታወቀውና ቺኩንጉያ ከተባለው የትኩሳት ህመም ምልክቶች ጋር ይምታታል። ይሁንና ካለፈው ዓመት አንስቶ ግን በተለያዩ ቦታዎች የታዩት አብዛኛው የቫይረሱ ጥቃቶች አዳዲስ ምልክቶችን አስመዝግበዋል።
The situation is rapidly changing, as everyone is probably aware, and as a result, we're learning about Zika.
አብዛኞቻችሁ እንደምትገነዘቡት ሁኔታው በፍጥነት እየተለዋወጠ ነው። በመሆኑም በየቀኑ ነው ስለዚካ አዳዲስ ነገሮችን የምንረዳው ያሉት የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከሉ ፓትሪክ ኮቹር ናቸው። በተለይ በተለያዩ የደቡብ አሜሪካ ሀገሮች በቅርቡ ከተዘገበው የዚካ ወረርሽኝ ጋር ተዛምደው የተነሱትን ሕፃናት ከወትሮ አማካኝ መጠን በእጅጉ ያነሰ የጭንቅላት ቅል ይዘው የሚወለዱበትና በአያሌ ሺህ ሕፃናት በአንዱ ወይም በአንዷ ብቻ የሚከሰተውን ውስብስብ የነርቭ ስርዓት ውከት በእንግሊዝኛው ማይክሮሴፋሊ በመባል የሚታወቀውን የመሳሰሉ አብረው የሚወለዱ የበሽታ አይነቶች በርግጥ ከዚካ ቫይረስ ጋር የተያያዙ ወይም የቫይረሱን ጥቃት ተከትለው የተገኙ ስለመሆናቸው ተጨማሪ ጥናቶች ያስፈልጋሉ። የጤና ምርምር ባለስልጣናቱ በአሁን ወቅት ይበልጡን የበሽታውን አስተላላፊ ትንኞች በማጥፋትና ህብረተሰቡን በማስተማሩ ላይ ማተኮራቸውን ነው ያስታወቁት። ወረርሽኙ የሚያስከትለው ጉዳትም በስፋት እያነጋገረ ነው። አንድ የሄይቲ የህክምና ልዑክ የዚካ ቫይረስ በድህነትና በግዙፍ የተፈጥሮ አደጋዎች የተጎዳችና በብረታ ድህነት ውስጥም የምትገኝ አገራቸውን ክፉኛ ያደቃታል የሚል ስጋት እንዳደረባቸው ይናገራሉ።
In terms of funding, we have a bit of an emergency, seeing as this is we're coming towards the end of the dry season.
በሽታውን ለመከላከልና ለመቆጣጠር የሚያስፈልገውን ወጪ አስመልክቶ ወደ ደረቁ የበጋ ወራት መገባደጃ እየተቃረብን እንደመሆኑና እስካሁንም ያንን ያህል የበዙ የወረርሽኙ ጥቃቶች ባለመዘገባቸው የነበረን የድንገተኛ ሁኔታ መጠነኛ ነው ማለት ይቻላል። ነገር ግን የክረምት ወራት በመጪው መጀመሪያ ሲገባ ሌሎች በትንኛ ማካኝነት የሚተላለፉ የበሽታ አይነቶችን ጨምሮ መጠኑ ያየለ የዚካ ወረርሽኝ ማይታችንም አይቀሬ ነው ያሉት ሙራድ ኡሃባ ናቸው። ባለም ዙሪያ ወረርሽኙን ለመቆጣጠርና ለመከላከል ህሙማኑንም ለመርዳት ጭምር ከ53 ሚሊዮን ዶላር በላይ እንደሚያስፈልግ ነው የዓለሙ ጤና ድርጅት WHO ግምቱን የገለጠው።
የታንዛኒያ ፍርድ ቤት በህገወጥ መንገድ ወደ ሀገር የገቡ ያላቸው በ83 ኢትዮጵያውያን ፈላሾች ላይ በእያንዳንዳቸው 3 አመት እስራት ወይም ₺1,000,000 የታንዛኒያ ሺሊንግ የ10,000 ኢትዮጵያ ብር ቅጣት በየነ። የኢትዮጵያውያኑ ጉዳይ ፍርድ ቤት ተቀረበው ባለፈው አርብ ሲሆን የአሪንጋ ፍርድ ቤት ውሳኔም ያልጠበቁት መሆኑን በእንቤት ግዛት የኢንተርኔት ጋዜጠኛ ወይም ጦማሪ ሆነው Friday Sambia ለቪኦኤ ይገልጿል። ፍላሾቹን ሲያጉዙ የተያዙ ሁለት የታንዛኒያ ዜጎችም እያንዳንዳቸው በ5 አመት እስራት ወይም ₺1,000,000 የታንዛኒያ ሺሊንግ እንዲቀጡ ፍርድ ቤቱ በይኗል። የአሜሪካ ድምጽ ሬዲዮ ውሳኔው የተላለፈባቸውን የኢትዮጵያ ዜጎችን ጉዳይ በማስመልከት ናይሮቢ በኬንያ የሚገኘውን የኢትዮጵያን ኤምባሲ ለማነጋገር ያደረገው ሙከራ አልተሳካም። ገልሞ ዳዊት ቀጣዩን ዘገባ ከናይሮቢ ልኮልናል።
በደቡብ ምስራቅ ታንዛኒያ ኤምቢያ ግዛት በህገወጥ ወደ ሀገሪቱ የገቡ ኢትዮጵያውያን ጉዳይን በማስመልከት የኢሪንጋ ችሎት በ83ቱም የኢትዮጵያውያን ፍልሰተኞች ላይ በእያንዳንዳቸው የ3 ዓመት እስራት ውሳኔ ወይንም 1,000,000 የታንዛኒያ ሺሊንግ ቅጣት አስተላልፈዋል። ፍርድ ቤቱ ይህንን የወሰነው ባለፈው አርብ ሲሆን ውሳኔውን ያስተላለፉት ዳኛ ኤንድሪው ስኮት ከሀገሪቱ ኢሚግሬሽን ቢሮና ከታንዛኒያ ፖሊስ ያገኙት መረጃ በቂና ተጨባጭ ነው በማለት ይህን የፍርድ ውሳኔ በተከሳሾቹ ላይ አስተላልፈዋል። በፍርድ ችሎቱ ወቅትም ለኢትዮጵያውያኑ ጥበቃ ቆሞ ነበር። ነገር ግን ፍልሰተኞቹ ተገቢ የጉዞ ሰነድ ወይም ፓስፖርት ስለሌላቸው ፍርዱ እንዲጸናባቸው መደረጉን በኢሪንጋ ጉዳዩን የተከታተለው የኢንተርኔት ጋዜጠኛ ወይም ጦማሪ ፍሬዴ ሲምባያ ለቪኦኤ ተናግሯል። የዳኛው ውሳኔም ኢትዮጵያውያኑ ያልጠበቁት ነበር ሲል ሲምባያ ያብራራል።
ውሳኔው እንዲህ ይሆናል ብለው ስላልጠበቁ ፍርዱን ሲሰሙ ያለቅሱ ነበር። እነሱ ይጠብቁ የነበሩት ምናልባት በህገወጥ መንገድ ወደ ታንዛኒያ መግባትን ካመኑ በኋላ ፍርድ ቤቱ ደግሞ ወደ አገራቸው ተመለሱ የሚሏቸው መስሏቸው ነበር። ነገር ግን ጉዳያቸውን ሲሰማ የነበረው ችሎት በ3 አመት እስራት እንዲቀጡ ወይም 1,000,000 የታንዛኒያ ሺሊንግ እንዲከፍሉ ወስኖባቸዋል።
ከ83 ኢትዮጵያውያን በተጨማሪም ፍርድ ቤቱ በሁለት የታንዛኒያ ዜጎችም ላይ ውሳኔ አስተላልፈዋል። ፍልሰተኞቹን በጭነት መኪና አሳፍሮ ወደ ማላዊ በማስተላለፍ ላይ ነበሩ የተባሉ የ28 ዓመቱ ወጣት አንሲ ሙዋንኪዮማ እና ረዳቱ አሌክስ አዳም ታንዛኒያውያንን እያንዳንዳቸው የ5 ዓመት እስራት ወይም 1,000,000 የታንዛኒያ ሺሊንግ ቅጣት ውሳኔ ተላልፎባቸዋል። በአሁን ወቅትም ፍልሰተኞቹ ኢሪንጋ ታንዛኒያ ውስጥ በእስር የሚገኙ ሲሆኑ ምናልባት ዘመዶቻቸው ደርሰውላቸው ክፍያውን ከፈጸሙላቸው ወደ አገራቸው የመመለስ ዕድል ሊያገኙ ይችላሉ። ያካሎነ ግን 3ቱንም አመታት የታንዛኒያ እስር ቤት ውስጥ ማሳለፋቸው የማይቀርመውን ሲምባያ ይናገራል። ከግሬት ሌክ ሪጅን ማለትም ከማይከላዊ አፍሪካ ክልል እስከ ደቡባዊ አፍሪካ ክልል ኢትዮጵያ 5 ኤምባሲዎች አሏት። እነኚህም ኤምባሲዎች በኬንያ፣ በኮንጎ ዲሞክራሲያዊ ሪፐብሊክ፣ በዩጋንዳ፣ በዚምባብዌና በደቡብ አፍሪካ የሚገኙ ሲሆን በታንዛኒያ የኢትዮጵያውያን ጉዳይ የሚከታተሉን ኬንያ ናይሮቢ የሚገኝ የኢትዮጵያ ኤምባሲን ለማነጋገር ሞክረን ነበር። ከኤምባሲው የዲያስፖራ ጉዳይ ምክትል ስራ አስፈጻሚ የሆኑትን አቶ አንዳርጉ በርሄን ነው ለማነጋገር የሞከርነው። የኤምባሲው ስልክ ኦፕሬተር በእንግሊዝኛ ቋንቋ የምንፈልገውን ጠየቀችን።
My name is Galmo Dawit. I'm calling from Voice of America in Nairobi office.
Yeah.
I want to speak to Mr. Andargu Barihe concerning the migrants in Tanzania.
Yes, please hold. Hello?
Hello, Ato Andargu?
Aye.
Salam notwe.
Then not.
Galmo Dawit balallo ka America dimsim no mdebulo kaziu ka Nairobi.
Toro, ahul kasta
ከስንት ደቂቃ በኋላ ደውል?
ከአንድ ደቂቃ በኋላ?
እሺ
እሺ።
ነገር ግን ከተባለው ጊዜ በኋላ ለአቶ አንዳርጉ በርሄ እንደውልም እሳቸውን ወይንም ስለ ጉዳዩ ማብራሪያ ሊሰጠን የሚችል ተወካይ ማግኘት አልቻለም። በኢሪንጋ ተፈርዶባቸዋል የተባሉት 83 ኢትዮጵያውያንም ከታንዛኒያ እስር ቤት ለመውጣት የተጣለባቸውን የ1 ሚሊዮን የታንዛኒያ ሺሊንግ ወይም 10,000 የኢትዮጵያ ብር ቅጣት መክፈል ይጠበቅባቸዋል። ከነኚህ 83 ፍልሰተኞች በተጨማሪም በዚህ በያዝነው በየካቲት ወር መጀመሪያ ሳምንት አካባቢ 44 የኢትዮጵያ ፍልሰተኞች በሰሜን ምስራቅ ታንዛኒያ ታንጋ ግዛት ውስጥ በአካባቢው ፖሊሶች መያዛቸው የምታወስ ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አድማጮች ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። በ19 በ22ና በ25 ሜትር ባንድ እስከ ምሽቱ 4 ሰዓት እንቀጥላለን። ቀደም ሲል ያስተዋወቅኳቸው ዘገባዎች እየተጠናቀሩ ነው፣ እንደደረስ እናቀርባለን። አሁን እጃችን ላይ ያለውን የኢትዮጵያውያን በአሜሪካ ዝግጅት ነው።
የፋሽስት ኢጣሊያ ጦር ኢትዮጵያን በ1928 ዓ.ም በወረረ ባመቱ ጨካኙ ሮዶልፍ ግራዚያኒ አዲስ አበባ ላይ ከፍተኛ ጭፍጨፋ አካሄደ። በዚያ ቀን ልክ የዛሬ 79 ዓመት የካቲት 12 ቀን 1929 ዓ.ም በተካሄደው ጭፍጨፋ አዲስ አበባና አካባቢዋ ውስጥ ብቻ ወደ 30,000 ኢትዮጵያውያን ተገድለዋል። ዕለቱም የኢትዮጵያ ሰማዕታት ቀን ተብሎ እነሆ እስከዛሬ ይታወሳል። የካቲት 12 ሰማዕታት ቀን ዘንድሮ 79ኛ ዓመቱ ላይ ነው። ዕለቱን አገር ውስጥ ያሉ ብቻ ሳይሆን ከአገር ውጭ የሚገኙ ኢትዮጵያውያንም በተለያየ ዝግጅቶችና ፕሮግራሞች ያስታውሳሉ። ግሎባል አላያንስ ፎር ጀስቲስ ኢን ኢትዮጵያ ማለትም የኢትዮጵያ ጉዳይ መፍትሄ አፈላላጊ ቡድን የሆነውና ፍትህ ለኢትዮጵያ የተሰኘው ስብሰባ የዘንድሮውን የካቲት 12 የሰማዕታት ቀን በክብር ለማሰብ በዝግጅት ላይ ይገኛል። ከፕሮግራሙ አስተባባሪዎች አንዱ የሆኑትን አቶ ከባዱ በላቸውን አዲስ አበባ የዛሬው የኢትዮጵያውያን በአሜሪካ ዝግጅቱ እንግዳ አድርጓቸዋል። አዲሱ አበበ ዛሬ የዝግጅቱ እንግዳ አድርጓቸዋል። እንቀጥሎ ይቀርባል።
ፍትህ ለኢትዮጵያ በሚል ስም የሚንቀሳቀስ አካል አለ። የዚህ አባልና ተሳታፊ አቶ ከባዱ በላቸው በቅድሚያ አመሰግናለሁ። ምንድን ነው እቅዱ? እስቲ ሁለት ቀን ሙሉ ነው ይሄን ያሰባችሁት? ምን ምን ለማድረግ ነው ያሰባችሁት አቶ ከባዱ? ከዛን ጀምር።
እሺ፣ በጣም አመሰግናለሁ። ሁለት ቀን ነው እንደጠቀስከው፣ ግን አርብና እሁድ ነው እንግዲህ የዚህ የዋሽንግተን ዲሲ ትዕይንት ማለት ነው። አርብና እሁድ ነው የሚካሄደው። አርብ ዕለት በዚህ ዋሽንግተን ዲሲ በሚገኘው የጣሊያን እና የቫቲካን ኤምባሲዎች በየአመቱ እንደሚደረግ ጥያቄዎቻችንን ለማሳየት ለማቅረብ አጭር የሆነ ትዕይንት እናካሄዳለን።
አርብ ዕለት ነው እሱ እንግዲህ
አርብ ዕለት በ11 ሰዓት በዚህ ሀገር አቆጣጠር ማለት ነው 11 ኤም ላይ ይደረጋል። ከዛ ቀጥሎ በቫቲካን ኤምባሲም እንደዚሁ፣ ሁለቱም ተያያዥ ጉዳዮች ስለሆኑ በቫቲካን ኤምባሲም እንደዚሁ፣ የጣሊያን ኤምባሲ እንዳለቀ ወደዛ ተሄዶ ይደረጋል። ደብዳቤዎች ይገባሉ፣ በየአመቱ እናደርጋለን። መፍትሄው ወይም ደግሞ ትክክለኛው ፍትህ ከሚመጣ ድረስ የማናቆመው ጉዳይ ነው። በአንድ በኩል የሰማዕታት ማስታሰቢያ ነው። በ1929 የተካሄደውን ጭፍጨፋ እና ዛሬ 79 ዓመት በፊት የተደረገው ማለት ነው፣ እሱን ለማስታወስ ነው። ሁለተኛ ደግሞ እስከ ዛሬ ድረስ ትክክለኛ ፍትህ ለኢትዮጵያ አልተሰጠም። የተለያዩ ናቸው። በዋናነት ግን አንደኛ በቂ ኮምፐንሴሽን አልተከፈለም። $30 ሚሊዮን ተብሎ ቆቃ የተሰራበት ኮምፐንሴሽን ብቻ የተደረገው ግን ይሄው ጣሊያን ፋሲዝም ሊቢያም ተመሳሳይ ጭፍጨፋ አካሂዶ ነበረ። እንደውም ከኢትዮጵያ ቁጥር ያነሰ ነው ሊቢያ ውስጥ የጨፈጨፈው። ግን አሁን በቅርቡ $1 ቢሊዮን ኮምፐንሴሽን ተከፍሏል። የጣሊያን
ሊቢያ ካሳ ተከፍሏል
ለጣሊያን ለሊቢያ አሁን በቅርቡ ነው የተከፈለው። እና የኢትዮጵያም በተገቢው ደረጃ ተመጣጣኝ ነገር አልተከፈለም ነው አንዱ ጥያቄ እሱ ነው። ሁለተኛ ደግሞ ያንን ጭፍጨፋ ያካሄደው በአዲስ አበባ በተለይ በአንዲት ቀን የካቲት 12 ቅዳሜ ቀን ጭፍጨፋውን ያካሄደ ወደ 30,000 ህዝብ በአንድ ቅፍጀው ግራዚያኒ በዓለም አቀፍ ደረጃም በጣሊያን መንግስትም የጦር ወንጀለኛ ተብሎ ተከሶ ተፈርዶበት ተበየነበት ሰው አሁን ጊዜው ተረሳሳ ተብሎ ከ70 ዓመት በኋላ እንደ ጀግና ሐውልት ተሰርቶለታል። አፊል የምትባል ከተማ ውስጥ ተሰርቶለታል። ያ ተገቢ አይደለም። ይሄ የጦር ወንጀለኛ ጨፍጫፊ፣ እንደውም በእንግሊዝኛው ቡቸር ኦፍ ኢትዮጵያን ሊቢያ ነው የሚባለው ሰውየው ሐውልት ሲሰራለት ዝም ብለን ና አንችልም። ቀጥሎ የማን ነው የሚሰራው? የሞሶሎኒ እና ቀጥሎ የሂትለር ሊሰራ ነው ወይ በሚለው ተነሳስተው እኛ ብቻ ሳይሆን ጣሊያን ሀገር ውስጥ ያሉ አንቲፋሽዝም ተከታዮች፣ ሙቭመንት ተከታዮች ጭምር ከፍተኛ የሆነ ካምፔን እየተደረገ ነው ያ ሀውልት እንዲፈርስ። ይሄም የጣሊያን መንግስት አክኖሌጅ አድርጎት እዚህም አሜሪካ የሚገኘው ኤምባሲ በየአመቱ ገብተን ስናነጋግር የጣሊያን መንግስት እንደሚቃወመው ክርክሩና እንትኑ ያለው ሎካል ገቨርንመንቱ ያቺ አፊል የምትባል ከተማ ካለችበት ገቨርንመንት ጋር እንደሆነ እና የጣሊያን መንግስት ደግሞ መጀመሪያ ሰጥቶት የነበረውን የፌዴራል ገቨርንመንት በጀት እንደሰረዘበት፣ ቀጥሎም ደግሞ ያ ሀውልት ትክክለኛ የሆነ የፓብሊክ መታሰቢያ ሆኖ እንዲቀየር እንደዚህ ከኛ ጋር ተባብረው ካምፔን እያደረጉ መሆኑን ነግረውናል። ይሄ ነገር እንግዲህ እስከሚፈጸም እና ተፈጽሞ እስከምናየው ድረስ የሚቆም አይደለም። እንዳልኩት ኮምፐንሴሽን ጥያቄ በትክክል አልተመለሰም። ሌሎችም አሉ፣ ያልተመለሱ እቃዎች አሉ። ቫቲካን እንደዚሁ።
እሺ፣ እንደው አቶ ከባዱ አጠራጠር እያደረግን ከመለስን ብዙ ጥያቄዎች ልናስተናግድ እንችላለን። እናንተ አርብ ጀምሮ የሚካሄደው ስብስብ እና ሰልፍ 79ኛውን የፋሽስት ኢጣሊያ የአዲስ አበባ ጭፍጨፋ ወይም የካቲት 12ን የሰማዕታት ቀን ከማሰብ ባለፈ ቀደም ሲል የጀመራችሁትን ዘመቻም በዛው ትቀጥላላችሁ። እንደ ሰልፉን አርብ እንደምታካሄዱት ሁሉ ቅዳሜም እሁድም ደግሞ እንደዚሁ የፊልም ስነ ስርዓት ሁሉ አለ። እንደው አንድ ጥያቄ ግን እዚህ ላይ ካነሳነው ዘንድ ይሄ ዘመቻችሁ ብዙ ጊዜው ነው፣ መፍትሄ ግን ተጨባጭ ነገር አይታይም። ሰልፍ ይደረጋል፣ ህዝባዊ ስብሰባ ይደረጋል፣ ጣሊያን ኤምባሲ ሰልፍ ይካሄዳል፣ መግለጫ ይወጣል። እና ምንድን ነው እሱ? ምን ላይ ናችሁ? አሁን መቆሚያ የለውም ወይ ለማለትም ያስቸግራል። መልስ እስካልተገኘ መቀጠሉ መልካም ሊሆን ይችላል። ግን እንደ ምን ተጨባጭና ለሚሳተፍና ለሚያግዛችሁ ሰውም ተስፋ ሰጪ ነገር ላይ ደርሳችኋል? ጥያቄው ተጀመረ። ቀጣዩ መልስ ሰሞኑን ነው እንደተባለው፣ የካቲት 12 ቅዳሜ ነው። ሰሞኑን የእነሱም ዝግጅት ቅዳሜና እሁድ ድረስ አርብ ድረስ ስላለ ቀሪውን ክፍል በሌላ ጊዜ እናሰማለን። ለጊዜያቸው አቶ ከባዱን ለአሁኑ አመሰግናለሁ። አድማጮች፣ ወደ ቀጣዩ ለአሁኑ ወዳቆየኑ ዝግጅት እናልፋለን። የኦሮሚያን እንቅስቃሴ የሚመለከተው ይሆናል። ኦሮሚያ ውስጥ በመስራቅ ሀረርጌና በምዕራብ አርሲ አካባቢዎች ሰሞኑን የታየው የተቃውሞ እንቅስቃሴ ዛሬም ቀጥሎ በተለይ በምስራቅ ሀረርጌ ጉራዋ ህይወት መጥፋቱ ተሰምቷል። አርሲ ውስጥ አጂ አካባቢ ደግሞ ተጠልፈው ተወሰዱ የተባሉ የ11 ሰዎች ልብሶች መንገድ ላይ ተጥለው መገኘታቸውንና ሰዎቹ ያሉበት ግን እስካሁን እንደማይታወቅ ተማሪዎችም ትምህርት ቤት አለመግባታቸውን አንድ የአካባቢው ነዋሪ ለቪኦኤ ገልጠዋል። ዩናይትድ ስቴትስ፣ የኖርዌይና የእንግሊዝ መንግስታት ዜጎቻቸው ወደ ኦሮሚያ የሚያደርጉትን ጉዞ ደጋግመው እንዲያስቡበት ወይም ጥንቃቄ እንዲያደርጉ አሳስበዋል። የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ኃላፊ ሚኒስትሩ አቶ ጌታቸው ረዳ ከኢትዮጵያ ቴሌቪዥን ጋር ትናንት ምሽት ላይ ባደረጉት ቃለ ምልልስ አርሲ ውስጥ የተፈጠረውን ግጭት አረጋግጠው የመንግስቱ ኃይሎች ኦሮሚያ ውስጥ ያለን ሁኔታ በቁጥጥር ስር ማዋላቸውን ተናግረዋል። ከተለያዩ ምንጮች የተገኙ መረጃዎችን ያካተተ ዘገባ ሰለሞን አባተ እንደሚከተለው አጠናቅሯል።
ኦሮሚያ ውስጥ ያለውን ሁኔታ መንግስት የተቆጣጠረው መሆኑን የመንግስቱ ቃል አቀባይ አቶ ጌታቸው ረዳ ደጋግመው የገለጹ ቢሆንም የከትናንት በስቲያው እሁድ ምዕራብ አርሲ ውስጥ አጆ አካባቢ በተፈጠረው ግጭት እንዲሁም ምስራቅ አረርጌ ውስጥም ጋራ ሙለታ ውስጥ ሰላማዊ ሰልፍ እንደነበረና በግጭቶች ውስጥ ሁለት ሰው እንደተገደለ ትናንት ዛሬም ሌላ ሰው የሌሎች ሁለት ሰዎች ሕይወት እንዳለፈ ተዘግቧል። በአካባቢው ሙሽራ አጅበው ሲጓዙ የነበሩ ሰዎች በምዕራብ አርሲ ቀስቃሽ ዘፈን እየሰሙ ይጓዙ እንደነበርና የፖሊስ አባላት የመኪናቸውን ጎማ በጥይት እንደመቱባቸው፣ መኪናው ለአምስት ኪሎ ሜትር ያህል በፈነዳ ጎማ ተጉዞ ከፊታቸው ደርሰው ተኩስ እንደከፈቱባቸውና ግራ ተጋብተው ቆመው የነበሩ ሰዎች መመታታቸውን እማኝ ነን ያሉ ለቪኦኤ መግለጻቸውን ዘግበናል። የፌዴራል ፖሊስ አባላት የተመቱትን ወደ ኩየራና ሐዋሳ ሆስፒታሎች እንደወሰዷቸውም ተናግረዋል። ሰዎቹ ከፖሊስ አባላቱ አምስት፣ ከሲቪሉ ሁለት ሰው በግጭቱ ውስጥ መገደላቸውንም ተናግረዋል። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትሩን አቶ ጌታቸው ረዳን በቀጥታ ስርጭት ያነጋገረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ትናንት ምሽት ላይ ባሰራጨው ዜናው እንዲህ ሲል ዘግቧል።
በምዕራብ አርሲ ሲራሮና ሻላ አካባቢዎች የታጠቁ ቡድኖች በህዝብና በመንግስት ተቋማት ላይ ጥቃት ማድረሳቸው ተሰምቷል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ አሁን በቀጥታ መስመር ላይ ናቸው።
ወደ አቶ ጌታቸው ረዳ ዘግየት ብዬ መልሳቸዋለሁ። መጀመሪያ ግን በአካባቢው ስለተፈጠረውና ስለ ዛሬውም ሁኔታ ለቪኦኤ ቃላቸውን የሰጡ የአካባቢውን ነዋሪ እንስማ። ትዝታ ብላቸው ነች ያነጋገረቻቸው ማምሻውን።
የምዕራብ አርሲ ነዋሪ ነኝ አሉኝ አይደለም?
አዎ።
ዛሬ ምን እየሆነ ነው ያለው? እዛ ምን ያለውን ሁኔታ ይግለጹልኝ እስቲ።
እዚህ ከሌላ በኦሮሚያ ክልሎች እና ዞኖች ከሚፈጠሩት እና ከሚከሰቱት ክስተቶች እንደ አንዱ ታይቶ ነው። በሌላ ቦታ የሚከሰተው ነው እዚህም የሚከሰተው ያለ
ምንድን ነው?
ትናንት ተማሪዎች በሻሸመኔ ሰላማዊ ሰልፍ ወጡ፣ ጠየቁ።
ምን ጠየቁ? ምን ነበረ ጥያቄያቸው?
የታሰሩት ወንድሞቻችን ይፈቱ፣ የአዲስ አበባ ፕላን ይወገድልን፣ እንደተባለ ተግባራዊ ይሁንልን በሚል ነው የጀመሩት።
እነኚህ የዩኒቨርሲቲ ተማሪዎች ናቸው? የሁለተኛ ደረጃ?
የአንደኛ ደረጃም የሁለተኛ ደረጃም አንድ አይነት ጥያቄ ነው ያቀረቡ። በዚህ ነው የታጠቀ ክፍልና ሰራዊቱ ገብቶ አስሯቸው፣ በተናቸው እና በሻሸመኔ ከተማም ውስጥ አላረፉም። ህዝቡም ወጣ፣ በዛ እየደበደቡ እያሰሩ። በዛ ሁኔታ ላይ እያለ አንድ አዲስ ክስተት በነጋታው ተከሰተ። ባለፈው እሁድ ማለት ነው።
ተማሪዎቹ ተቃውሞ ያደረጉት መቼ ነው?
ከትናንት ወዳ ጀምሮ ነው ቅስቀሳ። ተማሪ ይበተናል፣ አንዱ ትምህርት ቤት ዛሬ ቢነሳ ሌላ በነጋታው፣ ሁሉም አርፎ ክፍል ገብቶ ተማሪ የለም።
ስለዚህ ተማሪዎቹ ከሰኞ ጀምሮ ነው ተቃውሞ የጀመሩት?
አዎ።
የታጠቀ ክፍል ብለውኛል። ምን አይነት የታጠቀ ክፍል ነው? ምንድን ነው ያደረገው?
ይበትናሉ። ተማሪ በክፍልም ገብቶ ባንዲራ ሲያወጡ ሲያወርዱ፣ ያኛም ባንዲራ ወርዶ የኦነግን ባንዲራ ትናንት ሲሰቅሉ ነው ሰራዊቱ ገብቶ ተማሪን ከግቢ አባሮ አስወጥቶ፣ ሁለት ተማሪዎችን በጥይት ሻሸመኔ ከተማ ውስጥ አባሮ መጡና እነሱን አነሱ፣ ሌሎች ተበተኑ።
ሁለት ተማሪዎች በጥይት ተመቱ?
አዎ።
እና ተማሪዎቹ እነኚህ ባንዲራ ያነሱት ናቸው
ግን ብሎ እነዛን ባያገኙም በስመ ተማሪ መንገደኛውንም ቢሆን ሲፈልጉ መጥተው ይገላሉ፣ ሲፈልጉም በመኪና እየተከታተሉ አስረው ይወስዳሉ።
ተማሪው በአንድነት ነው ሄዶ ባንዲራውን አውርዶ የኦነግን ባንዲራ የሰቀለው? እነኚህ ሁለት በጥይት የተመቱት ግን ባንዲራውን መስቀል ውስጥ ነበሩበት? እርሶ እስተሚያውቁ
በሜዳ ነው ከግቢ ሮጦ ከወጡ በኋላ ነው መንገድ ላይ ነው እነሱ።
እና ተኳሹ ኃይል ማን ይባላል?
ማንነቱ አይታወቅም። በተለያዩ መኪና ተበትኖ ነው ከተማን ሲያምሱ የሚውሉት።
አድማ በታኝ ናቸው? ፌዴራል ናቸው? የአካባቢው ምልሻ ናቸው? የኦሮሚያ ፖሊስ ናቸው? ምንድን ናቸው?
ፌዴራል ናቸው። ምንነታቸው በልብስ ነው የምንለየው። ቡራቡሬ ልብስ የለበሱ ሰዎች ናቸው።
ከዛ ደግሞ ህዝብ ብለውኛል። ህዝብ ምን ሆነ? ምን ያህል ህዝብ ነው? መቼ ነው?
ትናንትና ከትናንት ወዳም ሻሸመኔ እንደዛ ነው። እስከ ትናንትና ማታ ህዝቡም አልገባም። ተማሪዎችን ለመከታተል ህዝቡ ይሄዳል፣ ይታሰራል፣ ይገረፋል። ህዝቡም መንገድ ዘግቶ ነው እንደዛ ቆሞ ሲያባርሩ እየሮጠ ተማሪ እስኪለቀቅ ድረስ ህዝቡም እዛ አካባቢ ይንጋጋል።
ህዝብ ማለት ምን ያህል ሰው ነው የወጣው? ልጆቹ
ብዙ ነው። ከተማ ውስጥ መንገድ የሚያልፍ የሚመጣ የሚገባ ሁሉ እዛው ግማሹን እነሱ አቁሞ መታወቂያ ድረስ ይጠይቃሉ፣ ይፈትሻሉ። በዚህ ጋጋታ ነው የሻሸመኔ ያለ እስካሁን
እስካሁን ድረስ።
አዎ።
የመንግስት መስሪያ ቤት ክፍት ነው? ስራ ክፍት ነው? ንግድ ይካሄዳል? እንዴት ነው?
አልፎ አልፎ ነው የሚካሄዱ ዋና ዋና መንገድ ላይ እንጂ ሱቆች ወደ ኋላ ባሉት ከተሞች ውስጥ ምንም እንቅስቃሴ የለም። ሰው ለራሱ ይፈራል። በመኪና እንኳን ገብቶ ማውጣት በጣም አስቸጋሪ ነበር። ዛሬ ነው ትንሽ ለቀቅ የተደረገ። ትናንትና ወደ እንደዛ ነበር።
አሁን ዛሬ ተማሪዎቹ ወደ ተማሪ ቤት ተመልሰዋል?
የለም፣ ማንም ተማሪ ወደ ተመለሰ የለም። እዚህ ኢትዮጵያ አድቨንቲስት ኮሌጅም በሻሸመኔ ስር ነው። እሱም ትምህርት ቤት የለም። ተማሪዎች ዛሬ ጠዋት ባንዲራ ሲያወርዱ ታፍኖ ተወሰዱ። ግማሾቹ ተበተኑ። ምንም ትምህርት ቤት የለም።
ባንዲራ አወረዱ ተማሪዎች እንደገና ዛሬ
አድቬንቲስት ነው። ይሄ በአድቬንቲስት ትምህርት ቤት በሻሸመኔ በምዕራብ አርሲ ስር ካሉ የግል ትምህርት ቤት አለ፣ የአድቬንቲስት ኢትዮጵያ አድቬንቲስት ኮሌጅ።
እሺ።
እነሱን አምስቱን አፍኖ ወሰዱ።
ማንን?
ተማሪዎቹን።
እነኚሁ ቡራቡሬ
ተበተኑ።
እነኚሁ የፌዴራል ኃይሎች ናቸው አፍነው የወሰዱት?
ፖሊስም አለበት፣ የኦሮሚያ ፖሊስም አለበት። መኪና ላይ አይቻቸዋለሁ።
ምን ስላደረጉ ነው ተማሪዎቹን አፍነው ስለሚወስዱት? ዛሬ ተቃውሞ ነበር እንዴ?
ተቃውሞ ነበር። አዎ፣ በአድቬንቲስ ኮሌጅ እስካሁን አልተጀመረም። ዛሬ በሃይስኩል ሙሉ ኮሌጅ ሳይሆን በሃይስኩል ከአንድ እስከ ዘጠኝ ባለው ትምህርት ቤት ውስጥ ነው የተጀመረ። ያኛውም በተኑ፣ ያኛውም እንቅስቃሴ እንዳደርግ ተበተነ።
እርስዎ እነኚህን ነገሮች እንዴት ነው የሚያውቁት? እንዲሁ ያዩዋቸዋል ባይኖ ወይስ እንደው ከሰው የሰሙትን ነው?
ነበርኩ ራሴ ይዞትን ሲሄዱ መንገድ ላይ ይዞ ነው ወደ እኔ የመጡት እዛ አካባቢ ስለው።
አቶ በዳሶ እርሶ እኛን ስላነጋገሩ ለሚዲያ ይሄንን አሁን ከተማ ውስጥ የሚካሄደውን ነገር ስለገለጹ ችግር ይደርስቦት ይሆን?
ችግርማ ከዛሬ 100 ዓመት በፊት ያለብን ችግር ነው። ምን ሌላ ነገር ያመጣሉ? ሰው ገላውን እየታጠበ ሌላ ውሃ ቢጨምሩበት ምን ይመጣል? ህይወቴን በእስር ቤት ያሳለፉ ሰው ስለሆነ እውነቴን ከመናገር እና ስለ ኦሮሞ እና ስለ ሀቅ መናገር እየፈለጉትን ቢያመጡ ምንም የሚደርስብን ችግር አይኖርም። ችግር አለ። በፊትም ከችግር የወጣንበት ጊዜ የለም። 150 ዓመት በፊት ጀምሮ ነው ችግር ውስጥ የገባ ነው። ምን አይነት ችግር ይመጣል?
በተጨማሪ የሚነግሩኝ ነገር አለ ስለ ከተማዋ
ሻሸመኔ ሲሆን ስለ አጄ ወረዳ።
እሺ፣ አጄ ምን ሆነ? ዛሬ እንዴት ነው?
አጄ ባለፈው እሁድ ነው ሰርገኞች ላይ በተከፈተው ተኩስ 4 ሰዎች እንደተመቱ ከነስማቸው ሄጄ ሆስፒታል እዚህ እኛ ሆስፒታል አጠገብ ያለው ሲያስገቡ ሄጄ አጄ ክትትል ሲያደርግ ህዝቡ እነዚህ ሰዎች ሰርገኞችን መኪና ጎማ መጥቶ መኪና ተንቀሳቅሶ እነሱ ቀድሞ እንደገና ሰርገኞችን እንዳሉ መኪና ውስጥ ተኩስ ከፈቱባቸው መኪና ውስጥ የተኙት ተርፎ 4 ሰዎች የቆሙት ተመቶ ሆስፒታል ገብቶ ከዛ በኋላ በነጋታው ገብተን መውጣት አይቻንም ብሎ ህዝቡ በጩኸት አጄ ከተማን ውስጥ ገቡና በጥያቄ ሲሄዱ ምን ተደርጎ ተመቱ እነዚህ ሰዎች ሲባል ኦሮሚያ ፖሊስ እኔ አላቅም ማን እንደመጣቸው አለ። ሰዎች ሆስፒታል ተወሰዱ። በዚህ መካከል የፌዴራል ፖሊሶች መጡ። ከህዝብ ጋር ግጭት ተደረገ። ህዝቡም አልሸሸም። በዚህ ሁኔታ ነበረ እስከ ትናንትና።
ከህዝቡም በኩል
ከነዚህ ውስጥ ታፍኖ የተወሰዱ ሰዎች አሉ 11 የሚሆኑ እነሱን ዛሬ ወዶ በነጋታ ልብሶቻቸውን አውልቆ አስፋልት ላይ ለቤተሰቦቻቸው ልብሱን አሰረከሙ ሰዎች እስካሁን አልታዩም አልተገኙም
ምን አይነት ሰዎች ናቸው እነኚህ የአጄ ነዋሪ ሰዎች ናቸው ወይስ ተማሪዎች ናቸው
የአካባቢ አርሶ አደሮች ናቸው
ምን አረጋችሁ ተብሎ ነው እነሱ 11 የተወሰዱት
መንገደኛ መቀጥቀጥ በጥይት ማምጣት አስሮ መኪናው ሲመዘበቅ ነው ማን ይጠይቃል ምን ሰራችሁ ተብሎ የሚጠየቅ ወንጀል አለባቸው ተብሎ እስካሁን አይጠየቅም የፈለጉትን ይገፋሉ ያስራሉ ይገላሉ መንገድ ላይ የስልጠና ሽማግሌ ተገሏል እጄ ላይ ትናንት ወዲያ
ህዝቡም ደግሞ ወደ ጸጥታ ኃይሉ ተኩሶ 5 ፖሊስ እንደሞተ ነው የሰማነው
አዎ የተደረገ ነው
የታጠቁ ሰዎች አሉ እንዴ እዛ አካባቢ
የታጠቁ ሰዎች የሉም እዚህ በዳሞና ባርሲማ አካል ሁሌ ጣቢና ባሳር በግጦሽ ስላለ አልፎ አልፎ አንዳንድ አሮጌ መሳሪያዎች ይኖራቸዋል ህዝቡ ገጀራን ይሄንን ያለው እሱን ይዞ ወጥቶ ተስፋ ቆርጦ ህዝቡ ሰርገኞች ሙሽራዋም ልጅቷም ልጁም ስለጠፋ ህዝቡ ተስፋ ቆርጦ ነው አንድ ወረዳ ሳይሆን ከብዙ ቀበሌ አንድ ላይ ተገብቶ ወጣ እነሱም የተኮሱበት የወደቀ ያለው ከምናርቅ በዚህ አይነት ከምናርቅ አንዴ ጨርሱም ብሎ በወሰደ እርምጃ ነው እነሱ ቦቶ የካሉት እንጂ ህዝቡ ምንም ትጥቅ የለውም የራሱም እየተፈታ ነው
ሙሽራዋና ሙሽሪቱ ሞቱ ነው ያሉኝ
አሉ ጠፍቶ ጫካ ገቡ በመስኮት መኪና ብቆ ሲሆን ሰዎች ወደ ተመቱ ሰዎች ሲመለሱ እነሱ ሸሽቶ ጠፍቶ ተይዞ ነው በነጋታ ነው የተገኙ ከሁለት ቀን በኋላ ነው የተገኙ
ከሁለት ቀን በኋላ
አዎ
እነዛ የቆሰሉ ሰዎች ሞቱ ታጣቂዎቹ ተኩስ የከፈቱባቸው መኪና ውስጥ የነበሩት
ሶስቱ ተሽሏቸዋል እዚህ ቁየራ ሆስፒታል ነው ወጥቷል ትናንትና አንዱ በጣም የጸናበት አዋሳ ሪፈራል ሆስፒታል ነው ያለ እስከ ዛሬ ያው በሞትና በህይወት መካከል ነው ያለ
አቶ በዳሱ አጄ ዛሬ እንዴት ናት የአጄ ከተማ እንዴት ነው ጸጥታው
አጄ ከተማ ጦር ተከባለች የጠፉ ሰዎች አሉ 11 ሰዎች እነሱም ፍለጋ ህዝቡ ይተራመሳል አሁንም ምንም ሰላም የለም 11 ሰዎች ልብሳቸው እስከነቀናተራ ጫማቸው የለበሱት ጃኬት ጋቢም ቢሆን ሁሉንም ሰብስቦ አንጥቶ ለቤተሰቦቹ ወርውሮ ሄዱ መንገድ ላይ በትኖ ልብሱ ሰዎቹ አልተገኙም እስከዛሬ 11 ሰው
የነኝን ሰዎች ስም ያውቃሉ እርሶ?
አዎ አውቃለሁ።
እስቲ እንገሩኝ።
አንደኛ ቡሽራ ገመቱ፣ አርጃ ማሾ፣ ተሽታ ሲፎ፣ ገመዳ ኑኖ፣ በቶሌ ሳፋው በቶሌ፣ ራማቶ ወየማ፣ ጉዬ ኤደው፣ አልይ ረጋሶ፣ ገመቹ ሀቢባ፣ ነገው ትቤሶ፣ አምባሳ ቱኬ፣ ተሽታ ቡንዳሴ እነዚህ ናቸው። ልብሶቻቸውን ብቻ አስረክቦ ሰዎቹ እስከዛሬ የት እንደገቡ አልታወቁም።
እነኚህ ሁሉ አርሶ አደሮች ናቸው ነው ያሉት?
አርሶ አደሮች ናቸው። አዎ አዎ።
ግን ምን ወንጀል ፈጽሞ ይሆን?
ምንም የሰሩት ነገር የለም። ተማሪዎች ሲከበቡ የተማሪዎች ወላጆች ናቸው። ገበሬን የሚያዋስነው ከተማ ነው። በዛ ግልብጥ ብሎ ከወጡት ህዝቦች ናቸው። እነዚህ ሮጦ ያመለጡ አመለጡ፣ የተመቱም ተመቱ። እነዚህ የተያዙ ሰዎች ናቸው። መኪና ተከታትሏቸው በመኪና አስሯዊ ነው የወሰዱ። ልብሶቻቸውም በነጋታ አንጥቶ እዛ መንገድ ላይ ለቤተሰቦቻቸው አስረከቡ። ሰዎቹ የት እንደገቡ እስከዛሬ አልታወቀም። ይሄ በሀቅ ላይ የተመሰረተ ነው።
አቶ በዳሶ ግን አሁን ምን ያስባሉ እርሶ? ምን መደረግ አለበት? ምንድን ነው እንደ መፍትሄ የሚያዩት አሁን እዚህ ኦሮሚያ ውስጥ ለተከሰተው? በተለይም እርሶ በሚኖሩበት በምዕራብ አርሲ ዞን በሻሸመኔ የሚሆን በአጄ ስላለው ሁኔታ
ስለ አጀና ስለ ምዕራብ አርሲ ዞን ብቻ ሳይሆን እኔ መፍትሄ ይሆናል ብዬ የሚገምተው ይሄ ህዝብ እስከዛሬ የራሱ የሆነ ማዕከላዊነት ያለው መንግስት የሌለው ህዝብ ቢጨፈጨፍ፣ ቢገደል፣ ቢታጨድ እስከዛሬ በዓለም ደረጃ ወንጀለኛ ለሱ የማይጠየቅ ህዝብ ነው። ይሄ ህዝብ ማን ገደለ ቢባል እንደ ውሻ ገሎ መወርወር። ከመቶ ዓመታት በፊት የሰው ልጅ ሆኖ ይሄ ህዝብ በምድር ላይ እንደተገኘ ባላማት ሳይሆን አንድ ሰው አውሬን ገሎ እንኳን ይጠየቃል። ኦሮሞን ማግደል ማለት ከአውሬ ያነሰ ነው። ከአንድ ተራ እንስሳ፣ የዱር እንስሳ ያነሰ ህዝብ ነው።
ስለዚህ እርሶ
ይህን ተሸክመን ኖረናል። አሁን የኦሮሞ ህዝብ አንድ አፍ ሆኖ አንድ ቃል ሆኖ ሰው መሆኑን ተገንዝቦ በአንድነት በአንድ ድምፅ ከላይ እስከታች ያለው የኦሮሞ ህዝብ በኦሮሞነቱ ከልድ ውርደት ተከናንቦ ከምንኖር ብሎ ኦሮሞ አንድ እስካልሆነ ድረስ ይሄ የምቀጥል ነው። ምንም ማድረግ አይቻልም። ከምኒልክ አንስቶ እስከዛሬ እየታጨደ ስም እየተቀየረ ስም እየተሰጠ ይገደላል። የምጠየቅበት ቦታ የለን። በኢትዮጵያ አንድነት ስም ተራ በተራ በተለያየ ጉራዴ እየታረን እንደ ወፍ ሬሳችን ሜዳ ላይ ያለ ነው። ማምራት የሚችሉ ሰዎችን አጥተናል። ይህም ለዓለም ይሰማ ብለን ነው እንጂ ይህን ብናደርግም ዛሬ ማታ ሊመጡ ሊጠቡ ሊገሉ ይችላሉ። ሞትን አይደለም ነው ሞት ሳይሆን በቁመና ሞትን አለኛ በእኛ ንብረት ከበንጃ ተገዝቶ በራሳችን ንብረት እያለቅን ነው። ኦሮሞን እርስ በርስ እያባሉ ነው። እኛ አንድ አት እስካለውን ድረስ ይቀጥላል ነው የምለው። ሌላ ምንም የምለው ነገር የለም።
እንደው እንዲነግሩኝ የፈለግኩት ይሄ ነገር የሚበርደው መንግስት ምን ቢያደርግ ነው? ከመንግስት ምንድን ነው የምትጠይቁት?
እኔ ከመንግስት ምንም የምጠይቀው የለም። ምን እንጠይቃለን? ኦሮሞ በመሆኔ ወንጀለኛ ነኝ። ዛሬም ነገም ልጄም በዚሁ ነው ህይወቱን ያጣሁት። የሚቀጥለውም በዚሁ ያልቃል። አባቴም እንዲሁ በኦሮሞነቱ ነው አፈር ሲበላ አፈር በቅቶ የጠራ። አያቶቼ፣ ጀግኖቻችን፣ ልጆቻችን ለአፍሪካ ለዓለም የሚበቁ ሰዎችን አጥተናል። እነ ባሮቱም ሁሉ ህይወታቸውን እነ መገርሳ መሪ እነ ጀኔራል ነዲ ገመዳ ያጡት ሰው አገር ሄዶ አይደለም በአገራቸው ነው። በሀገራቸው ኦሮሞ ሆኖ አይናቸው ስለተከፈተ ነው ያጣናቸው። እየሞትን በመጨረሻም እየሞትን ነው።
አቶ በዳሶ አንድ ነገር ብለዋል። ልጆ ተገሎቦታል እንዴ?
አዎ፣ ባስታወቀ ምክንያት ነው። ባለፈው አመት አምስተኛ አመት ዩኒቨርሲቲ ተማሪ የነበረ የህግ ተማሪ ነው። በመጨረሻ ሊመረቅ ጥቂት ሲቀር ነው በአንድ ሳምንት ሲተያላ ታሰረ። ህጄ በአፍለቅቆ በሁለተኛ ቀን ፈተና ላኩች አለ። ዳም በአፉና በአፍንጫው ወረደ፣ ሞተ። በምን እንደሞተ አይታወቅ።
በጣም አዝናለሁ ስለደረሰቦት አዘን። ስንት አመቶ ነው አቶ በዳሶ?
ማ እኔ
ስንት አመት ነው እድሜው?
75 ይሆናል።
በጣም አመሰግናለሁ ስለሰጡኝ ሰፋ ያለ ማብራሪያ።
ለዓለም አሰሙልን፣ እግዚአብሔር ያኑርልን።
አመሰግናለሁ።
ኦኬ፣ ዛና ዋሉ።
በሌላ በኩል ደግሞ ምስራቅ ሐረርጌ ጉሮዋ ወረዳ ውስጥ በምትገኘው ጋምቤላ ከተማ ዛሬ ሰው ሰልፍ ወጥቶ እንደነበረ ጥቆማ ደረሰን። ወደ አካባቢው ደውለን እንደተረዳ ነው የታሰሩት ይፈቱ፣ ስለተገደሉት ካሳ ይከፈል፣ ኦህዴድ አይወክለንም የሚሉ ሰልፈኞች ከጸጥታ ኃይሎች ጋር ተጋጭተው ሁለት ሰዎች ተገድለዋል።
አዋስኒ ኢዶ ጋምቤለ ጀደሙ መጋላ ኦሮሚቱ ራገዲ ቤ ኢዶ ጋምቤለ ጀደሙቲ ሞርሚሳ አደምሲሳ ወቶ ጅሩ አና ኩርፋ ጨሌቲ አቺ ዴመን ከራና ኩርፋ
ከኦሮሚቱ ከተማ ወጣ ብሎ ጋምቤላ በሚባለው ቦታ ሰዎች ተቃውሟቸውን ሲያሰሙ ነበር። ኩርፋ ጨሌ ወደ ተባለው ቦታ እያመሩ እያለ የአጋዚ ጦር አባላት ደርሰው ወደ 10 ሰው ሰዓት አካባቢ ማዲሳኒና ሳፊ አብሮ የሚባሉ የጉሮዋ ወረዳ ነዋሪዎች ላይ ተኩሰው ገድለዋቸዋል።
የሰማችሁት ድምፅ ለተናጋሪው ደህንነት ሲባል ለደህንነታቸው እንደሚሰጉ በመግለጻቸው ድምፀቱን ለውጠና ያሰማናችሁ። የጸጥታ ኃይሎቹ ጥይት ሲተኩሱ የራሳቸውን ታጣቂም ተኩሶ መምታታቸውን እኒሁ እማኝ ተናግረዋል። አሁን ወደ መንግስቱ የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳና የኢትዮጵያ ብሮድካስቲንግ ኮርፖሬሽን የትናንት ምሽት ቃለ ምልልስ ልውሰዳችሁ።
ባለፈው በኦሮሚያ አካባቢ በተወሰኑ አካባቢዎች ተፈጥሮ የነበረ ሁከት በአሁኑ ሰዓት መቀዛቀዙ ወይም መረጋጋቱ ይታወቃል። አሁን ይህ አሁን የተፈጠረው ችግር የዛኛው አካል ነው ወይስ ሌላ ነው?
የዛኛው አካል ነው የዚህኛው አካል ነው ማለት ለጊዜው ይቻል፣ ግን በባህሪው የተለየ ነው። ምክንያቱም ባለፈው በምዕራብ ሸዋ በደቡብ ምዕራብ ሸዋ አካባቢ ተከስቶ የነበረው ፕሮቴስት አብዛኛው ህብረተሰቡ ተቀባይነት ያለው ጥያቄ አቅርቦ በተወሰነ መልኩ ግን ያንን ጥያቄ ወደ አልተገባ መስመር ለመግፋት የሞከሩ ወገኖች ወደ ሁከትና ወደ ብጥብጥ የመሩት ነገር ነው የነበረው። ግን ኢሴንሽሊ ያ ኔቸሩ እንደጠበቀ የቆየ እንትን የነበሩ። ስለዚህ ይህን ተቃውሞ ያቀረበው ህብረተሰብ ቢሆን ወደማይገባ የሁከትና የብጥብጥ ነገር መሄድ የለብንም የሚል ከመንግስት ጋር በተከታታይ በተደረጉ ውይይቶች ችግሩ ረግቦ ተቋርጦ የነበሩ የልማት እንቅስቃሴዎች፣ ተቋርጦ የነበሩ ትምህርት ወስተ ነገሮች ሲሰሩ የቆዩበት ነገር ያለ። ይሄኛው በባህሪው ለየት ይላል። ከአሁን በፊት ባልታየ መልኩ ያልነበሩ ታርጌቶች የሚጠቁበት፣ አንዳንድ የእምነት ተቋማት ላይ ጥቃት የተሰነዘረበት፣ የመንግስት የልማት ተቋሞችን ለማፍረስ የሚደረገው ጥረት በቅንጅት የተሰራ በሚመስል መልኩ የተከናወነበት፣ ከምንም ነገር በላይ ግን እጅግ በጣም በተደራጀ መልኩ የታጠቀ ኃይል በሁኔታዎችን ለማረጋጋት በተንቀሳቀሰ የጸጥታ ኃይል ላይ ትልቅ ጥቃት በመፈጸም ከፍተኛ ሞት አደጋ ማድረስም የተቻለበት ሁኔታ የነበረው። ስለዚህ በባህሪው ሴንሻል የተለየ ነው የሚል ነው። ግን መንግስት አሁን እያደረጉ ያለ ማጣራት እንቅስቃሴ አለ።
ምንድነው አሁን ያለበት ሁኔታ?
አሁን ያለበት ሁኔታ ያው መንግስት ጸጥታ ኃይሉ ሁሉንም አካባቢዎች በቁጥጥር ስር ያዋለበት እና የታጠቁት ወገኖች እንቅስቃሴ የከሸፈበት ግን ደግሞ በቁጥጥር ስር መዋል ያለባቸው ወገኖች በቁጥጥር ስር መዋል የጀመሩበት በቀጣይ ግን በተሟላ ሁኔታ ምን አይነት እንቅስቃሴ እንደተደረገ ለህዝብ ግልጽ የሚሆንበት ነገር ነው ያለው። አሁን አንጻራዊ ሰላም በእነዚህ ሁለት አካባቢዎች የሰፈነበት ሁኔታ ነው ያለው።
የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ስለ ሰሞኑ የኦሮሚያ ሁኔታ ያደረጉትን ቃለ ምልልስ ነው የሰማችሁት። ይህ በእንዲህ እንዳለ አዲስ አበባ የሚገኘው የአሜሪካ ኤምባሲ ኦሮሚያ ውስጥ ሻሸመኔና አርጆ ከተማ ያለውን ሁኔታ በቅርብ እየተከታተለ መሆኑን ሻሸመኔና አጄ ከተሞች ውስጥ ያለውን ሁኔታ በቅርብ እየተከታተለ መሆኑን አስታውቆ የዩናይትድ ስቴትስ ዜጎች ሁሉ ወደ አካባቢዎቹ ከመጓዝ እንዲቆጠቡ ትናንት ባወጣው ማስታወቂያ አሳስቧል። የግል ደህንነት እቅዶቻቸውን በድጋሚ ፈትሹ፣ አካባቢያችሁን በንቃት ተመልከቱ፣ የአካባቢ ዜናዎችን በቅርብ ተከታተሉ፣ ንቃታችሁን አይኖቻችሁን በከፍተኛ መጠን ከፍታችሁ ተከታተሉ፣ ደህንነታችሁን ልትጠብቁ የምትችሉባቸውን የተጠናከሩ እርምጃዎች ሁሉ ውሰዱ፣ ለተጨማሪ ደህንነታችሁ የአካባቢ ባለስልጣናትን መመሪያ ተከታተሉ ብሏል ኤምባሲው በማሳሰቢያው። በሌላ በኩል ደግሞ የኖርዌይ ኤምባሲን ባወጣው ማሳሰቢያ ዜጎቹ የአዲስ አበባ ዙሪያን ጨምሮ ወደ ኦሮሚያ ክልል ሊያደርጉ ያሰቡትን ጉዞ በድጋሚ እንዲፈትሹ ዛሬ ባወጣው ሰነድ አሳስቧል። የእንግሊዝ ኤምባሲም በተመሳሳይ ሁኔታ ዜጎቹ ሁኔታውን በቅርብ እንዲከታተሉና ጉዞዎቻቸውን በድጋሚ እንዲፈትሹ አሳስቧል።
የተከበራቸው አድማጮች ፕሮግራማችን እየተጠናቀቀ ነው።